ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚው ዘገባ ወደ ትግራይ ክልል ይወስድናል። በሰሜን ኢትዮጵያ ጦርነት ወቅት ምሁራን ሰላማዊ መፍትሄን የማፈላለግ ድርሻቸው እንዳልተወጡ በገለጹ በትግራይ በአማራና በአፋር ክልሎች የሚገኙ የዩኒቨርሲቲ አመራሮች በግጭቱ የተፈጠሩ ክፍተቶችን ለመሙላትና ህብረተሰቡን መልሶ ለማገናኘት እየሰሩ እንደሆነ ከሰሞኑ ተናግረዋል። ይሄ የተነገረው የመቀለ ዩኒቨርሲቲ የሰላም ግንባታ በኢትዮጵያ በሚል መሪ ቃል ባሰናዳው ሰሞነኛ ጉባኤ ላይ ነው። ሙልጌታ አጽባ ጉባኤውን ተከታትሎታል።
ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ምሁራን የሚጠበቅባቸው የሰላም ሚና እንዳልተወጡ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች ተችተዋል። የሰላም ግንባታ በኢትዮጵያና አካባቢው በሚል ርዕስ የመቀለ ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜና እሁድ በተካሄደበት ወቅት የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲዎቹ አመራሮች በግጭቱ የተፈጠሩ ክፍተቶች ለመሙላትና መልሶ ለማገናኘት እየሰሩ እንደሚ ገኙ ተናግረዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ሰላም ወደሚያጸኑ የመልሶ ግንባታ ስራዎች ከገቡት የከፍተኛ ትምህርት ተቋማት አንዱ የወሎ ዩኒቨርሲቲ እንደሆነ ፕሬዚደንቱ ዶክተር መንገሻ አየነ ገልጸዋል። ዩኒቨርሲቲው ከመቀለና ከሰመራ ዩኒቨርሲቲዎች ጋር በመተባበር በተለይ በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች የልማት ስራዎችን ለማከናወን እንቅስቃሴ እንደጀመረ የጠቀሙት ዶክተር መንገሻ ሂደቱ ለሰላም ግንባታው ድርሻ አለው ይላሉም።
ለወሎ ዩኒቨርሲቲም ሆነ በጋራ እንደ መቀለና ሰመራም የተነጋገር ነው። ሰላም ስለሰበክን ስለተነጋገርን ዘላቂነቱን አረጋግጥ ነው ማለት አይቻልም። እነዚህ ሶስቱም አካባቢዎች ደግሞ በጦርነት በከፋ ሁኔታ የተጎዱ ስለሆነ መልሶ ግንባታ ያስፈልጋቸዋል። ሰብአዊ ግብዓትና ግንባታ ያስፈልጋቸዋል። ስለዚህ ከሰላም እሴት ግንባታው ጎን ለጎን የዴቨሎፕመንት ስራም አብሮ ያስፈልጋል። የዴቨሎፕመንት ስራ ስንሰራ በትስስር መሰራት አለበት። ለምሳሌ በአጎራባች አካባቢዎች ላይ በኢኮኖሚ እንዲተሳሰሩ፣ በባህል እንዲተሳሰሩ ከዚህ ቀደም በኖረው ታሪካቸውም በሃይማኖትም በገበያም በእምነትም በባህልም የተሳሰሩ ናቸውና ያንን ትስስር ያንን ውህድ ማንነት ድጋሜ እንዲያቆጠቁጥና እንዲያድግ እንዲፋፋ የማድረግ ስራ የምሁራን ሚና ነው ብዬ ነው የማምነው። የተፈጠረውን ክፍተት በመሙላት ወደ ሰላም የምንመጣበት እድል በጣም ሰፊ ነው። ጀምረነዋል። ምናልባትም በአጭር ጊዜ መልካም ምልክት እናያለን ብዬ አስባለሁ።
በጦርነት ወቅት ልዩነት የሚያሰፉ ትርክቶችን ሲናገሩ የታዘቧቸው አንዳንድ የዩኒቨርሲቲ ምሁራን እንዳሉ የጠቀሱት ዶክተር መንገሻም ከዚያ ይልቅ ለሰላም ግንባታ የሚሰሩ ምሁራንን ማበረታታት የዩኒቨርሲቲዎቹ ድርሻ ሊሆን እንደሚገባ አስገንዝበዋል።
ግጭት ተኮር እንቅስቃሴ የሚያደርገውን ሳይንሳዊ በሆነ ዘዴ መግታት፣ ለሰላም ደግሞ ንቁ ተሳታፊ ይሆናል ብለን የምንጠብቀውን ደግሞ በማበረታት መድረክ በመፍጠር ፕሮጀክት እየጻፈ ከምሁራን ባለፈ ማህበረሰቡንም ሊያካትት የሚችል የዘላቂ ሰላም ግንባታ ላይ እንዲሳተፍ በማድረግ አይ ቲንክ አሁን ይሄ በዘወትር ምሁራኖች የሚታሙበትን ልሂቃኑ የሚታማበትን ግጭት ቆስቋሽነት መቀነስ ብሎም ማቆም የሚቻልበት ስራ ይኖራል። ለዚህ በጣም ምቹ የሚሆኑት ደግሞ ከፍተኛ ተቋማቶች ናቸው ብዬ አምናለሁ።
በመቀለ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ አስተማሪ የሆኑት አቶ አጽባሃ ተክለም በጦርነት ወቅት የሰላም አማራጮችን ማመላከትና ችግር ፈቺ ጥናቶች ማካሄድ የሚጠበቅባቸው አንዳንድ ዩኒቨርሲቲዎች ጦርነት ሲሰብኩና ሲደግፉ ታይተዋል ብለዋል።
የሰላምን ባህል በማስፈን ምርምርና የምርምር ውጤቶችን ወደ ማህበረሰብ የማድረስ ስራ መስራት ነበረባቸው። ሰላምና የሰላም ባህልን ከዩኒቨርሲቲው ማህበረሰብ ጀምሮ ወደ ውጭ ያለው ማህበረሰብ ከዩኒቨርሲቲ ውጭ ያለው ማህበረሰብ ማስፋፋት ማጠናከር ነበረባቸው። በጦርነቱ ጊዜ ግን ከዩኒቨርሲቲ ማህበረሰብ፣ ከዩኒቨርሲቲ መምህራን፣ ከዩኒቨርሲቲ ተቋማት መውጣት የማይገባቸው ሰላምን የማደፍረስ ጦርነት ፕሮፓጋንዳን የማስፋፋት ስራ ሲሰሩ ነበር። በግልጽ በጀታቸውን ቆርጠው ከመከላከያ ጎንነን በሚዲያዎች እየወጡ ጦርነቱ ፕሮፓጋንዳ ድጋፍ ሲሰጡ ሽፋን ሲሰጡ እንደነበር ታዝበናል። በትግራይ በኩል ያሉ ዩኒቨርሲቲዎቹን የእነሱን ነጸብራቅ ናቸው። በዛ ሲደረግ ነበረ፣ በዚህም ሲደረግ ነበር። ሁሉም የኢትዮጵያ ዩኒቨርሲቲዎችን ሰላም የመገንባት የሰላም እሴቶችን ወደ ማህበረሰቡ የማድረግ የሰላም ባህልን ከራሳቸው ጀምሮ እስከ ማህበረሰቡ ማስፋፋት ሚና መጫወት ነበረባቸው። በጦርነት የነበራቸውን ሚና አሁን አካክሶ በሰላም ግንባታ ላይ መስራት ይኖርባቸዋል ብዬ አስባለሁ።
በቀጣይ በምርምር በተደገፉ የሰላም አማራጮች ላይ በስፋት ሊሰሩ እንደሚገባ አመልክተዋል። የአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ፕሮፌሰር አሰፋ ፍስሐ ደግሞ የዘላቂ ሰላም ግንባታ ውጤታማነት ፍትሐዊ የኢኮኖሚና የፖለቲካ ስርዓት በመገንባት እንደሚወሰን አስረድተዋል።
ብዛዕባ ሰላም ዝሓስብ ስርዓት ፍትሓዊ ዝኾነ ፖለቲካና ኢኮኖሚ ስርዓት ስለ ዘላቂ ሰላም የሚያስብ ስርዓት ከሁሉም በላይ የኢኮኖሚና የፖለቲካ ስርዓቱን ፍትሃዊ ማድረግ ይኖርበታል። ፖለቲካዊና ኢኮኖሚያዊ ስርዓቱ ሁሉን አቀፍና ፍትሃዊ ከሆነ ጸረ ሰላም ሊሆን አይችልም። ኢትዮጵያ ብዝሃ ማንነት ያላት ሀገር እንደመሆኗ ህብረተሰቡ በአካባቢው ራሱን እንዲያስተዳድር በማብቃትና በፌደራል መንግስቱም እያንዳንዱ ተገቢና በቂ ውክልና አግኝቶ ሲሳተፍ ዘላቂ ሰላምን ለመገንባት ይቻላል።
መንግስትን ጨምሮ በሰላም ግንባታ ላይ የሚሰሩ አካላት ግጭቶችን ለመፍታትና ዘላቂ ሰላምን ለማምጣት ህብረተሰቡን ማሳተፍ እንደሚጠበቅባቸው የሚናገሩት ደግሞ የእንደርታ ወረዳን ከአፋር ክልል በሚያዋስኑ አጎራባች አካባቢዎች በአገር ሽማግሌነት እየሰሩ ያሉት ወይዘሮ ሀዳሽ ገብረዝጊ ናቸው። በአካባቢያቸው በግጦሽና በከብቶች ስርቆት ግጭቶች እንዳይነሱ የማድረግ የቆየ ባህላዊ አሰራር እንዳላቸው ወይዘሮ ሀዳሽ ያስረዳሉ።
ችግሮች ሲፈጠሩ ከሁለቱም የህብረተሰብ ክፍሎች የተውጣጡ ሽማግሌዎች እንሰበስባለን። የግጦሽ ስፍራውን እንዴት እናስተዳድረው ብለን እንወያያለን። ለግጦሽ የሚፈቀድና የማይፈቀድ ቦታ ብለን በግልጽ ተወያይተን እንከልላለን። ከወሰንን በኋላ ከሁለቱም ወገን ቃሉን የምጥስ የለም። የጠፋ እንስሳትም ሲኖር እየተነጋገርን መፍትሄ እንሰጣለን።
በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች በተገኙበት በመቀለ ዩኒቨርሲቲ ኮንፈረንስ ላይ የተናገሩት የሰላም ሚኒስትር ዴታው ዶክተር ከረዲን ተዘራ ውይይቱ በቀጠናው የሰላም ግንባታ ለማጠናከር አስተዋጽኦ እንደሚኖረው ጠቁመዋል።
ይህንን ሰፊ የሰላም ግንባታ በተገቢው መልኩ ከማከናወን አኳያ የሀገራችን ከፍተኛ ትምህርት ተቋማት እንደ ፌዴራል ተቋማነታቸው እንደ ዓለም አቀፍ የሀሳብ መዘዋወሪያና መነጋገሪያ ተቋምነታቸው በዚህ መልኩ የሚያደርጉትን እንቅስቃሴ በልዩ ሁኔታ እንደግፋለን። እያደረጉ ያሉትንም እንቅስቃሴ መቀሌ ዩኒቨርሲቲን ጀምሮ በጣም የሚደነቅ አድርገን ነው መስሪያ ቤታችን የሚያየው።
የሰሜን ኢትዮጵያው ጦርነት ግጭትን በዘላቂነት በሚያቆም ሰላማዊ ድርድር መቆሙ ታሪክ የሚዘክረው ሁነት ነው ያሉት ሚኒስትር ዴታው ስምምነቱም በተግባር እየተተረጎመ እንዲጸና ተመሳሳይ ውይይቶች ተጠናክረው ሊቀጥሉ እንደሚገባ አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ቻል ስልካካዋን ወዱ ውሃታች ብሎ ተጋምዶ ወዶም ጎዶም አልሆነ ቀለሙም ቀለም አልሆነ አስቻል ቀራሩን ዞመና
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጾች ተጽዕኖ ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖርባት በምትገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅሙ ይልቅ ጉዳቱ አመዝነዋል ሲሉ የሚከራከሩ አሉ። አስማማው አየነው በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ በሐሰት የተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ በተለይ እንደ ኢትዮጵያ አይነት ለቴክኖሎጂም ሌሎችም አይነት እውቀቶች ትንሽ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ የሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኖ ስለሚያገለግል ሰዎች እንደ ለገንዘብ ማግኛ ሲሉ ትንሽ ኃላፊነት የጎደለው አይነት መልእክቶችና ሁኔታዎችን ማስተላለፍ በብዛት ይታይበታል።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸውም። የሚሳደቡት ኢንተርቪው አድርገውት ወይም አናግረውት የሆነ ቪዲዮ የሚቀዱት አኳል ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላሉ ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ገና ደግሞ ሳቢ ገርመኝ እና እንዲህ ብቻ እንደዚያ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርተው የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋር ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር እየይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? የሚያምን ፈጣሪውን የሚያከብር ለፈጣሪ የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ነው። ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶች አሉ። ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣
ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ20.8 ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1% ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሀሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህ ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይንም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የትዳር ፍቺን ጉዳይ፣ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንን ለማንም ማጋራት የማይገቡንን የትዳር፣ የጤና፣ የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የእነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርም ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ ታጋይ የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም፣ ማህበራዊ ሚዲያን ለበጎ ነገር ለፖዘቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻለሁ። ያንን ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትም እያስከተለ እንደሆነ እመለከታለሁኝ።
የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል።
ተጠቃሚዎች ሆነው በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁማቸው ምክረ ሐሳቦች እንደሚከተሉ ያስረዳሉ።
የመጀመሪያው ገለዛቤ መፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድነው ኢንክሉሲቭ ኤጁኬሽን በሚባለው መልኩ ስለማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድነው ሬጉላቶሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን ምርምሮችን አድርጎ ኢቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌአር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆኑን ተጠቃሚ ያስተናግዳሉ። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን። በመቀጠል ደግሞ ወደ ምዕራባዊት ሀገር ናይጄሪያ እናቀናለን። ናይጄሪያ በሴቶች ላይ የሚደርሱ ጾታዊና ጾታን መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶች ፈራሚ ብትሆንም ችግሮቹ ግን እንደቀጠሉ ናቸው። በመሆኑም ጥቃት አድራሽ ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ሕጎች እንዲወጡ ይፈለጋል። ዘገባውን የላከልን ቲሞቲ አብዮዞ ሲሆን ወደ አማርኛ የመለሰችው ደግሞ ስመኝሽ ቆይናት እንደሚከተለው ታስተማናለች።
በማዕከላዊ ናይጄሪያ በምትገኘው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ጾታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓውያን አቆጣጠር በ2017 የ10 ዓመት ልጅ እያለች ነበር በወላጅ አባቷ የተደፈረችው።
ወላጅ አባቴ ሰውነቴን መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንም ወንድ እንዳያታለልሽ፣ ህይወት ምን እንደሆነ እኔ አስተምርሻለሁ፣ ወድሻለሁ አለኝ። ብናገር ይደበድበኛል፣ እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ።
ኬኔት ባለፈው ዓመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደጎዳው ትገልጻለች።
መጀመሪያ እዚህ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል።
ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍልጣምት በነገስተው ኢንሮፕተር 2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 ዓመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤሌ ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 ዓመቷ ካቾሎ ሙሳ ከ8 ዓመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች።
ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው። እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር።
በታህሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከለላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ፒትሩስም አሁን ያሉት ህጎች መገምገማቸውን ይደግፋሉ።
ለእኔ የእድሜ ልክ እስራት ወይም ደግሞ የሞት ፍርድ ለሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽም ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ህይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው።
ጴጥሮስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል።
ስራ መሻችሁ በእጅጉና መሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበላል።